Gambino. B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ዛሬ ማርች 8 ዓለም አቀፍ የሴቶች ቀን ነው። እለቱን በህይወታቸው ለውጥ ለማምጣት አልፎም በሌሎች ህይወት ለውጥ ለማምጣት የሚሰሩ የሰሩ ሴቶችንና ስራቸውን እናስተዋውቃችኋለን።
በግንባታ ምናምን የሚሄዱትን ብሎኬት ማቀበል፣ ድንጋይ በባሬላ ማቀበል እና እነዛን ስራዎች እየሰራው ነው የማሳድገው። ሎዝ ደግሞ በኩንታል ሎዝ እንገዛለን እና እንፈለፍላለን። የፈለፈለውን ሎዝ እንሸጣለን ለሸጡልን ሰዎች።
የ47 ዓመት ሴት ናት። በሐረር ከተማ ቀበሌ 19 እየተባለ በሚጠራ አካባቢ ኗሪ ናት። አራቱም ልጆቿ የዩኒቨርሲቲ ተማሪዎች ናቸው። እንኳን ደስ ያለሽ። ድንጋይ ተሸክማ ኦቾሎኒ ፈልፍላና አንዳንዴም ጉልት እየሸጠች ልጆቿን ታስተምራለች። የዛሬ የሴቶች ቀን ጀግናችን ናት።
በስነ ጥበብ ደግሞ አርቲስት ደስታ ሀጎስ የዛሬ የጋቢና እንግዳችን ትሆናለች።
ወረቀቱንም አመጣልኝ፣ እርሳሱንም ቀለም ያለው እርሳሱንም አመጣልኝ። በቃ እዛ አፈር ላይ አጎንብሼ እነሱን ለማስመሰል ነበር የጀመርኩት። ይሄ ነው መሰረቴ።
የሌሎች ሁለት ሴቶችን ታሪክም ይዘናል። ዛሬ በሕይወት የሉም፣ በቅርቡ የተለዩን ናቸው። የ40ኛው የአሜሪካ ፕሬዚዳንት ሮናልድ ሬገን ባለቤት የቀድሞዋ ቀዳማዊት እመቤትና የፊልም ተዋናይት ናንሲ ሬገን እሁድ ዕለት በተወለደች በ94 ዓመቷ ከዚህ ዓለም በሞት ተለይታለች።
ዶክተር ማይገነት ሽፈራው ጎበዝ ኢትዮጵያዊት ሴት ነበረች። ከበርካታ ወጣቶች ጋር በሴቶች መብት ዙሪያ ሰርታለች። አብረዋት የሰሩ ሴቶችን ይዘናል።
ቤይሩት ያሉና ሳውዲ ያሉ ወጣት ሴቶች በሀገር ቤት ተመልሶ እንደገና መልሶ መቋቋም የሚያደርግ ዝግጅት ተደርጎላቸው እዛ ባለ ኤንጂኦ እኛ ሳንቲሙን በመላክ እንዲረዱና እንደገና በእግራቸው እንዲቆሙ አትሊስት ለምሳሌነት እንዲሆን ብላ ነው እንጂ እሱ አባይን በጭልፋ መጨለፍ መሆኑን እንረዳለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። በስራና በኃላፊነት ቦታዎች ተመጣጣኝ የጾታ ውክልና እንዲኖር ለማድረግ የሚወጡ ሕጎች ብቻቸውን ውጤት ማምጣት አይችሉም ሲሉ የአፍሪካ ሕብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ተናገሩ። ዓለም አቀፍ የሴቶች ቀን በህብረቱ አዳራሽ በተከበረበት ስነ ስርዓት ላይ የተናገሩት ሊቀመንበሯ እኩል ውክልና ይኖር ዘንድ ሕጎቹ በሚገባ የሚተገበሩበት መንገድ ሊኖር ይገባል ብለዋል። አድማጮች የዚህን ዜና ዝርዝር ከምሽቱ 3 ሰዓት ይዘን እንመለሳለን። ዛሬ እንደ አውሮፓውያን አቆጣጠር መጋቢት ማለትም ማርች 8 ዓለም አቀፍ የሴቶች ቀን ነው። እለቱ መከበር የጀመረው እዚህ ዩናይትድ ስቴትስ ኒውዮርክ ውስጥ በብዙ ሺዎች የሚቆጠሩ ሴቶች የተሻለ ክፍያና የስራ ሁኔታ እንዲሻሻል በመጠየቅ ባካሄዱት ትልቅ ሰላማዊ ሰልፍ ነው። የጾታ እኩልነትን፣ የሰብአዊ መብት፣ ለሴቶችና ለወንዶች እኩል አመለካከት ሊኖር እንደሚገባ፣ ሴቶችም ሆኑ ወንዶች ለተሰለፉበት ተመሳሳይ ስራ ተመሳሳይ ክፍያ ሊከፈል እንደሚገባና ሌሎች አያሌ የሰብአዊ መብት ጥያቄዎችን መሰረት አድርጎ የተጀመረው ዓለም አቀፍ የሴቶች ቀን ከ150 ዓመታት የሚበልጥ ታሪክ ቢኖረውም ዛሬም ግን በዓለም አቀፍ ደረጃ ያለው ሴቶችን አሳንሶ የማየትና በጾታ ላይ ያተኮረ አመጽ እየተስተዋለ መሆኑን በየጊዜው እየተነገረ ነው። ለአንድ ዓመት በዘለቀው የየመን የእርስ በርስ ጦርነት ምክንያት የተፈናቀሉ 1 ሚሊዮን የሚሆኑ የሀገሪቱ ዜጎች ሁኔታው እያሳሰባቸው መሆኑን በተባበሩት መንግስታት ድርጅት ተቋማት እየተገለጸ ነው። ሳውዲ አረቢያ የአየር ድብደባ ከጀመረች ወዲህ ባለው ጊዜ ከ3000 በላይ ሲቪሎች መገደላቸውና ወደ 6000 የሚደርሱ ሰዎች መቁሰላቸውን የመንግስታቱ ድርጅት አስታውቋል። ማዕከላዊ ሶማሊያ ውስጥ በተካሄደ የዩናይትድ ስቴትስ የአየር ጥቃት ከፍተኛና መጠነ ሰፊ ሽብር ለማካሄድ የተዘጋጁ 150 የአልሸባብ አማጽያን መገደላቸውን ፔንታጎን ማለትም የዩኤስ መከላከያ ሚኒስቴር ትላንትና ማምሻውን አስታውቋል። የፔንታጎን አፈቀላጤ ካፒቴን ጄፍ ዴቪስ ለጋዜጠኞች ሲናገሩ ባለፈው የሳምንቱ መጨረሻ የተካሄደውን ጥቃት ኢላማ ያደረገው ከሶማሊያ ዋና ከተማ መቃዲሾ በስተሰሜን 195 ኪሎ ሜትር ላይ የሚገኘውን የአልሸባብ የጦር መለማመጃ ካምፕ ላይ እንደነበር ገልጸዋል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚህ ወር ማብቂያ ከዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ጋር ዋሽንግተን ውስጥ ለመገናኘት የነበራቸውን እቅድ እንደሰረዙ አስታወቁ። ከጠቅላይ ሚኒስትር ኔታንያሁ ቢሮ ይፋ በሆነ መግለጫ መሰረት ግብዣውን የሰረዙት ከወቅቱ የዩኤስ ፕሬዝዳንታዊ ምርጫ ጋር እንዳይጋጭ በማሰብ ነው። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የዛሬው የጋቢና ዝግጅት ማርች 8 ዓለም አቀፍ የሴቶች ቀን ላይ ያተኮረ ይሆናል። እለቱን በማሰብ ታዲያ የብርቱ ሴቶችን ታሪክ ይዘንላችኋል። በተለይ በመጪው ትውልድ ያመኑ የሚያምኑ ሴቶች።
የ47 ዓመት ሴት ናት። በሐረር ከተማ ቀበሌ 19 እየተባለ በሚጠራ አካባቢ ነዋሪ ናት። አራቱንም ልጆቿን የዩኒቨርሲቲ ተማሪ እንዲሆኑ አድርጋለች። ድንጋይ ተሸክማ ኦቾሎኒ ፈልፍላና አንዳንዴም ጉልት እየሸጠች ልጆቿን ታስተምራለች። ዓለም አቀፍ የሴቶች ቀን ወይም ማርች 8ን በማስመልከት ጽዮን ግርማ ስለ ኑሮዋ አነጋግራታለች።
ተማሪዎች ናቸው ልጆችሽ? እስቲ ስለ ልጆችሽ ንገሪ።
አዎ፣ ተማሪዎች ናቸው። ጎበዝ ተማሪዎች ናቸው ልጆቹ። የዩኒቨርሲቲ ተማሪዎች ናቸው። በሙሉ ኢንጂነሪንግ ተማሪዎች ናቸው አራቱም። የመጀመሪያው ልጅ ማኒፋክቸሪንግ ኢንጂነሪንግ ተማሪ ነው። ሁለተኛዋም የኮንስትራክሽን ማኔጅመንት ተማሪ ነች። ሶስተኛው መካኒካል ኢንጂነሪንግ ተማሪ ነው። አራተኛውም ሃይድሮሊክ ኢንጂነሪንግ ተማሪ ነች።
እንዴት እያደረግሽ ነው ልጆችሽን ያስተማርሻቸው? እስቲ የልጆቹ የተማሩበትን የኑሮ ሁኔታ አስረጅን።
ልጆቹን ያው እንደ ማንኛውም የዝቅተኛ ቤተሰብ ልጆች ያው በአነስተኛ ገቢ ነው ያደጉት፣ በአነስተኛ የኑሮ ደረጃ ነው ያደጉት። ጎበዞች ናቸው። ቅድሚያ የምንሰጠው ለትምህርታቸው ነው ስናሳድጋቸው፣ እና ያው በእንደዛ አይነት ሁኔታ ነው የተማሩት።
ልጆችሽ ማን ነበር የሚያስጠናቸው? ታስጠናያቸው ነበር?
ያው እኔ ብር ሳገኝ እኔ መጽሐፍቶች ነው የምገዛላቸው ትንሽ ሳገኝ። እነሱም ደግሞ ይጣጣራሉ ያው ለመማር የቅናት እንትን አላቸው፣ ልምድ አላቸው። የመጀመሪያ ወንድማቸውን አዩ፣ ከዛ በኋላ ሁሉም በዛው ነው የቀጠሉት እና ያጠናሉ፣ በጣም ይጣጣራሉ ለትምህርታቸው። ለዚህም የበቁት በዛ ምክንያት ነው።
ምንድን ነው የምትሰሪው?
እኔ ዝም ብዬ የቀን ስራ ነው የምሰራው። እኔ
ምን አይነት ስራ ነው የምትሰሪው? እስቲ ስለ ስራሽ ንገሪኝ።
ሎዝ ፈለፍላለሁኝ፣ ያው ድንጋይ ስራ ሰራለሁኝ። ያው ብሎኬት ማቀበል፣ ወደ ግንባታ ምናምን የሚሄዱትን ብሎኬት ማቀበል፣ ድንጋይ በባሬላ ማቀበል እና እነዛን ስራዎች እየሰራው ነው የማሳድገው። ሎዝ ደግሞ በኩንታል ሎዝ እንገዛለን እና እንፈለፍላለን። የፈለፈለውን ሎዝ እንሸጣለን ለሸጡልን ሰዎች እና ያው የተወሰነ ብር እናገኝበታለን። በዛ
ምን ያህል ታገኛለሽ በወር?
ሎዙ በሶስት ቀን በአራት ቀን ያው 20 ብርም 15 ብርም ይገኝበታል እና ገለባው ደግሞ ተርፋል፣ ለማገዶነት ያገለግላል። የሎዙ ገቢ ድካም ነው ያው፣ ግን ያው ከችግር አንጻር የግድ 25 ብር ድረስ ይገኝበታል። አንዳንድ ጊዜም አይገኝበትም፣ ክስረት ውስጥም ይገባል።
ስንት ሰዓት ይፈጅብሻል ሎዙን ፈልፍሎ ለመጨረስ?
ውይ አንድ እንግዲህ ማዳበሪያ ሎዝ አስቢው ስንት ቀን እንደሚፈጅ። 3 ቀንም 4 ቀንም ሊፈጅ ይችላል። አንድ ሰው ይከብዳል፣ እስከ ሳምንትም ይቆያል። ብዙ ሆነው ከፈለፈሉት ግን በሁለት ቀንም ያልቃል።
ቡልኬቱን ስራ ስንት ሰዓት ትሰሪያለሽ? ስንት ሰዓት ጨርሰሽ ወደ ቤት ትመጫለሽ?
ጠዋት እንገባለን ያው አብሮን ከሚሰሩት ሰዎች ጋራ እንግዲህ እንዳለቀ 9 ሰዓትም 8 ሰዓትም 7 ሰዓትም እንዳለቀ እንወጣለን። ሰዓት የለንም። አንዳንድ ጊዜም እስከ ማታ ድረስ እንቆያለን።
ምን ያህል ታገኛለሽ እዛ?
ከ500 እስከ 700 ድረስ ያለው እንግዲህ እንደተሰራ ነው፣ እንደ አቅምሽ ነው፣ እንደ ሰራሽው ነው የሚገኘው። እንደ ይህን ያህል አገኛለሁ ብለሽ የምትወስኝበት አይደለም። እንዲህ የወር ገቢ ያለኝ የምትይው አይደለም። ያው ብሎኬቱ ተሰርቶ ተሸጥሞ ተገንብቶ እንትን እስከሚል ድረስ ቆያል። ቦታው ላይ ብሎኬት ለማድረስ እስከሚመጣ ድረስም በመሀል ስራ ሊቆምም ይችላል። ከቀረበ ደግሞ እስከሚሰራና እስከሚጠናቀቅ ድረስ ሊቆይም ይችላል። በወር 15 ቀንም በወርም 20 ቀንም ያው እንዳለቀ ስራው እንዳለቀ ነው የሚከፈለው።
ድካሙ እንዴት ነው ከአንድ ስራ ወደ ሌላ ስራ ስትመጪ? ለምሳሌ ብሎኬት ተሸክመሽ መጥተሽ እንደገና
ድካም ብቻ ሳይሆን ህመምም አለ። ከድካምም በላይ ህመም አለ። አሁን የኩላሊት በሽተኛ ሆኛለሁ። የምሰራው ስራና የሚከፈለኝም ብር ተመጣጣኝ አይደለም። ለኑሮም ተሰርቶም ተለፍቶም ኑሮን ከፍ የሚያደርግ ነገር አይደለም። የምታገኘው ብርና የምትኖሪው ኑሮ አይመጣጠንም። ያው በሽተኛ ሆኛለሁ። ያው እየተቋቋሙኝ እኮኝ ነው። እንግዲህ እነሱ ቦታ እስከሚይዙልኝ ድረስ የግድ መፍጨርጨር ስላለብኝ ያው እየተፍጨረጨርኩኝ ነው። እንግዲህ ቢያመኝም አልተኛበትም።
አሁን ስራ አለ? የቡልኬቱ ስራ
አሁን በአሁኑ ሰዓት ትንሽ እንትን ብሏል፣ ቆም ብሏል።
ለምንድን ነው?
የውሃም ችግር አለ፣ አጠቃላይ አቅርቦት ችግር አለ። አንድ ጊዜ ይሰራል፣ አንድ ጊዜ ይቆማል። ችግር አለ።
ለአራቱም ነው የምትቆርጩው ትምህርት ቤት?
አዎ ለአራቱም ነው። ያው እንዳቅም እንዳቅማቸው ይላክላቸዋል።
ይበቃቸዋል የምትልክላቸው?
በፍጹም እንኳን ሊበቃቸው ቀርቶ ምንም የምልክላቸው ገንዘብ ከምንም ነገር ላይ አይደርስላቸውም። ለምንም አይሆናቸውም። ያው እንግዲህ አላማ ነው። ተጨናንቀውም ቢሆን ይማራሉ እንጂ ይሄ በቃቸው ነው ብለሽ የምትይው ነገር አይደለም። እንዴት ብዬ ልግለጽልሽ? በቃ ምንሽ እንዲህ ብዬ መግለጽ የማልችለው አይነት ነገር ነው።
ልጆች ምን እንዲሆኑ ነው የምትፈልጊው? ምኞትሽ ምንድን ነው?
ትምህርታቸውን ጨርሰው ተመርቀው ራሳቸውን ችለው እንዲኖሩ ነው። እኔ ለእኔ ምንም አይደለም። ለራሳቸው ራሳቸውን ችለው ራሳቸው እንዲኖሩ ነው የምፈልገው። ምኞቴም ያ ነው።
ልጆችሽ ተመርቀው ስራ ይዛሉ ብለሽ ትገምቻለሽ?
እንግዲህ እኔ እንደ እግዚአብሔር ፍቃድ ነው። እኔም አሁን ለጊዜው የማስበው የመመረቃቸውን ሁኔታ ነው እንጂ ይይዛሉ ብዬም እንደዚህ እንትን አይደለም፣ ጉጉትም የለኝም። ምክንያቱም አካባቢ ያሉት ልጆች ብዙዎቹ ያለ ስራ የተቀመጡትን ስለማይ ያው ቢያንስ ውጪ እነሱን ለማስተማር ማወጣ ወጪ ይቀንስልኛል ነው እንጂ አሁን መጥተው ወዲያው ስራ ይዘው ወዲያው እኔን እንትን ብለው የምለው ነገር የለኝም። ከማየው ሁኔታ ማለቴ ነው። ብዙም ማየው ሁኔታ አለ። ብዙ ልጆች ከተመርቀው እንዲያውም ላለመመረቅም እንትን ያሉ ሊመረቁ ያሉ ልጆች ራሱ ህይወታቸው እየተበላሸ ያለበት ሁኔታ ነው ያለው። እኛ አካባቢ በተለይ በየዩኒቨርሲቲዎቹ በጣም ችግር ነው። ስለዚህ እኔ በሰላም ከገቡበት ከዩኒቨርሲቲ ውስጥ በሰላም እንኳን እንዲወጡልኝ ነው እኔ ምኞቴ።
አንቺስ እንደ ሴትነትሽ፣ ሴት ነሽ፣ እናትም ነሽ፣ አሁን የአራት ልጆች እናት ነሽ። አንቺስ በሴትነትሽ ያስፈልጉኛል የምትያቸው ነገሮች ተሟልተውልሽ ነው የምትኖሪው? እስቲ ስለ ራስሽ ደግሞ ንገሪኝ።
እኔ ስለ ራሴ ይሄ ነው ብዬ የምልሽ ነገር የለም። እኔ አሁን ሴቶች የሚያስፈልጋቸውን ነገር በሙሉ አገኛለሁ፣ ይሟላልኛል ብዬ ለመናገር ይከብደኛል። ምክንያቱም ቅድሚያ የምሰጠው እኔ ለልጆቼ ነው። ከኔ ለልብሴም አልጨነቅም፣ ለማረገውም ጫማ አልጨነቅም፣ ኢቭን ለምግቤም ብዙም አልጨነቅም። እኔ ለእነሱ ነው እንጂ የማደላው ለእኔ ብዬ የማስበውም ለእኔ ብዬ አደርጋለሁ ብዬ የምለውም ነገር የለኝም እና ብመኝም አይበቃኝም። ስለዚህ የግድ ያው ይኖራል ብቻ ምን አለፋሽ።
ስለ ማርች ኤት ታውቂያለሽ?
ማርች ኤት የሴቶች ቀን ይመስለኛል።
እንዴት አድርገሽ አከበርሽው ማርቼትን?
ይከበራል።
እንዴት አድርገሽ አከበርሽው?
እኔ አላስበውም ብዙውን ጊዜ።
ለምን?
ምክንያቱም ትኩረቴ ኑሮዬን ለማሸነፍ ደፋ ቀና ነው እንጂ ይሄ ቀን የሴቶች ቀን ነው፣ ይሄ ቀን የዚህ ቀን ነው ብዬ የማስበውም እንትን አይደለም።
የሴቶች መብት ተከብሯል፣ ሴቶች የሚያስፈልጋቸውን ነገር አግኝተዋል ብለሽ ታምኛለሽ?
ኢትዮጵያ ውስጥ በተለይ እኔ ያለሁበት አካባቢ?
አዎ።
በፍጹም ጭራሽ ይሁ ወሬና ከንትን ከማሰብ የዘለለ ምንም ነገር እኛ አላየውኛ ሲወራ ብቻ ነው የምሰማው እኔ።
ሽርን ጋቢና ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል።
በስነ ጥበብ ዙሪያ ከሰሩ ብርቱ ሴቶች ደግሞ አንድ እናስተዋውቃቸው። ከልጅነቷ በስራዎቿ በመደነቅና በመሸለም ስኬቷን የተቀዳጀች ሴት ናት። አርቲስት ደስታ ሀጎስ በተለያዩ የአውሮፓ ሀገራት እንዲሁም በአሜሪካ የስዕል ኤግዚቢሽኖችን ለረጅም ዓመታት አሳይታለች። ታዲያ በእነዚህ የስኬት የስዕል ኤግዚቢሽኖች መካከል አንድ የማይረሳ አሳዛኝ ክስተት አጋጥሟታል። ወደ 30 የሚጠጉ የስዕል ስራዎቿን ለእይታ ለማቅረብ ወደ ጀርመን ስትጓዝ ለኤግዚቢሽኑ የታሰቡት የስዕል ስራዎቿ በሙሉ በመንገድ ላይ ጠፉ። ከመስታወት ጋር ቆይታ አድርገዋል።
ፔይንቲንጎች ፍሬም ተደርገው ጀርመን ሀገር ኤግዚቢሽን ላደርግ በቃ እኛ መጣን፣ አረፍን። ዶች ቬሌ ኢንተርቪው ያደረገኝ በጣም ብዙ ሰው ሰምቶታል። ኤግዚቢሽን ላደርግ እንደሆንኩ ከዛ ስንጠብቅ በቃ የለም ስሉ ከዛ በቃ አንድ ወር ቆይና ወደ ኢትዮጵያ ተልኮ ይሆናል ምናምን ብለን ስንመጣ መጥፎ ጦርነት ነው የደርግ በቃ ጠፋ አለቀ ሁሉ በሙሉ ጠፋ።
ሳሊ ደስታጎስ የተወለደችው በትግራይ አድዋ ከተማ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷን አዲስ አበባ በሚገኘው በቴጌ መነን ትምህርት ቤት ከጨረሰች በኋላ ከአዲስ አበባ የስነ ጥበብ ትምህርት ቤት በስዕል ስራ ትምህርቷን አጠናቀቀች። በመቀጠልም ካሊፎርኒያ በሚገኘው ሉተራን ዩኒቨርሲቲ የስዕል ትምህርቷን ለአራት አመት ተምራለች። ከ50 በላይ የስዕል ኤግዚቢሽኖችን ለብቻዋና ከሌሎች ሰዓሊዎች ጋር በመሆን አሳይታለች። ባሳለፍነው የፈረንጆቹ አመት መጨረሻ በፍሎሪዳ ማያሚ ከተማ ኢትዮጵያ ስትሳተፍ የመጀመሪያዋ የሆነው ዓለም አቀፉ አመታዊ የስዕል ኤግዚቢሽን ላይ ከሌሎች ሁለት ኢትዮጵያውያን ጋር በመሆን ኢትዮጵያን ወክላ ስራዎቿን ለእይታ አቀርባለች። ደስታጎስ ሰዓሊ የመሆን ፍላጎቷ ከየት ጀመረ?
ገና በልጅነቴ መስዋዕት በጣም አትክልት ቅጠል ምናምን ወድ ነበረ። ስገባ ወደ ቤት ወደ 12 እንደዚህ ሊመሽ ሲል ወይ ቅጠል ወይ አበባ በጥሸ ነበር ይጀምገውና አባቴ በጣም የጥበብ ሰው ነበር። ብዙ የተማርም ባይሆን የተፈጥሮ ክልት መውደድ የሙዚቃ መውደድ ክራር ለኛ ጫወትልን ነበር ይከታተለን ነበርና የበጠስኩ ስገባ እንዳትበጥሽ ምክንያቱም ለደልሻቸው ማለት ነው። ስለዚህ እሳስ ቀለም ያለው ገዛልሻለሁ ወረቀት ሰጥሻለሁ እነሱን አስመስለሽ ነው መስራት ያለብሽ ነበር ያለኝ። ጥንት ወረቀቱን ማመጣልኝ እሳሱንም ቀለም ያለው እሳሱን ማመጣልኝ በቃ አዛ አፈር ላይ አጎምሽን እነሱን ለማስመስል ነበር የጀመርኩት። ይሄ ነው መሰረቴ። አንደኛ ነው ሶስተኛ ክፍል ከገመንን ስገባ አዳሪ ትምህርት ቤት አምስተኛ ስደርስ የልጆች ውድድር ነበር። አስተማሪዎች በጣም አንድ ፈረንጅ ነበረች ኤሮይን የምትባል ፈረንሳይ እሷና አባባ ከበደ የሚባሉ ይከታተሉት ነበር። እኔ አላውቅም እንግዲህ የዓለም በሙሉ ልጆች ውድድር በህንድ ሀገር ነበርና የኔን ሰብስበው ልከው ተሸልሚያለሁ። ባጭሩ
አምስተኛ ክፍል ተማሪ ሆነሽ ማለት ነው።
አምስተኛ ክፍል ስደርስ እቴጌ መነን ትምህርት ቤት ሆኜ ስምንተኛም ተሸልም ከታንዛኒያ ወደ ሃይ ስኩል ስገባ ሂሩት የሚባሉ ያውቁ ነበርና እኔ አላውቅም ነበር አርት ስኩል መኖር እዛ አስገቡኝ ማለት ነው። አምስት አመት ነበር ኮርሱ። በጣም ስለምወደው እንደ ሌላ ሴቶች ምልሽ ፊልም ለመግባት ምናምን ሳይሆን ስቱዲዮ ውስጥ ነበር ማሳልፈው። በጣም ደስ የሚል ጊዜ ነበር ያሳለፍኩት።
በአዲስ አበባ ስነ ጥበብ ትምህርት ቤት መምህር የነበረውና በስዕልና በግጥም ስራዎቹ እስከዛሬ የሚታወሰው ገብረ ክርስቶስ ደስታ የቅርብ መምህሯ ነበር።
አዎ፣ አምስት አመት ነው ያስተማረኝ ገብረ ክርስቶስ። ሁሉም አስተማሪዎቻችን በጣም ጎበዞች ነበሩ። ገብረ ክርስቶስ ግን እልህ አስገብቶሽ እንድትሰሪ የሚያደርግ ሰው ነው። በጣም ጎበዝ አስተማሪ ነበር። እኔ እንግዲህ ልጅ ነኝ። በጣም ያደንቀው ነበር የኔ ምናልባት መስመሮች እሱ ስለሚመስሉ ሊሆን ይችላሉ። እልህኛ በመሆኔ ሊሆን ይችላል። ምንም አይሰማኝም። ከወንዶች ጋር ነው መማረው። የመማር በቃ የድፍረት ሰው ነኝ ከጥንቱና። ገብረ ክርስቶስ በጣም ሊቅ አስተማሪ ነበረ።
በዛን ጊዜ የመጀመሪያዋ የሴት ተማሪ ነሽ ለስነ ጥበብ ትምህርት ቤት?
አይደለሁም። አንድ ከዛ ግራጁዌት ያደረገች ነበረች። እኔ አላገኘኋት። ሰው ወዶ በእውነት ፍቅር ይዞች ለጥበብ ፍቅር ያዘው ሰውን ሲገባ ባገኝም ባላገኝም ብሎ ነው የሚኖረው ከሱ ጋር። በአብዛኛው እንግዲህ አንዳንዶቹ ይገባሉ፣ ግን ግራጁዌት አድርገውም አይቀጥሉበትም። እኔ ቀጣል በጥሩ ሁኔታ ከወንዶች የመጀመሪያዋ ሴት ነኝ። እኔ ነኝ እንግዲህ ብዙ ጊዜ ከወንዶች ጋር ግጥም ሲነበብ ምኒልክ አዳራሽ እዛ ነኝ። ክሬቲቭ አርት ሴንተር እነ ገብረ ክርስቶስ እነ በዓሉ ግርማ እነ ጋሽ ጸጋይ ገብረ መድህን ምናምን የሚሰበሰቡበት ነበረና ማድነቅ፣ ግጥም ማድነቅ፣ ሙዚቃ መውደድ ይሄ ሁሉ ያለበት ኤሪያ በመሆኑ እኔ ነኝ ብዙ እዛ እነሱ ጋር የነበርኩት ማለት ነው።
አሁን ሴት ሆነሽ ሰዓሊ መሆንሽ በማህበረሰቡ ወይም አካባቢሽ ባሉ ሰዎች ምንድን ነበር የሚያመጣብሽ? ቅሬታ ነበር ወይስ?
በዛን ጊዜ ከሚገርምሽ መስጧት እኔ ሰው ቅሪ በለው ምንም ትዛ አይታወቀኝም። ይሄ የወንድ ስራ ነው ምን ልታደርግ ምናምን ሲል የወንድና ሴት የሚባል ትምህርትና ስራ የለም ሴትም ትችላለች ምናምን ብዬ በድፍረት በልጅነት ነው በድፍረት የምናገረው። አይሰማኝም ነበር፣ አላውቅም ነበረ መስራት ከሱ ጋር ቢቸግረኝ ነበር ምናልባት ወጣ ነበረ።
ስዕሎችሽ ከምንድን ነው የሚመደቡት?
ሰሚ አብስትራክትም ናቸው በአብዛኛው ስራዎች። አብስትራክትም ይሆናሉ፣ ሪያሊስቲክም በጣም እችላለሁ፣ እውነተኛ እይታም መቅሰም እችላለሁ፣ የቀለሞች ሚዛን መጠበቅም እችላለሁ። አብስትራክት ደግሞ የኖርክበት ወደው ስለሆነ ሶስተኛ ደረጃ ነው እሱ የመጨረሻው ደረጃ መሆን ይችላል የሚመደበው። እኔ የራሴ ስዕሎች ሁሉንም እችላለሁ።
ለወጣት ሴት ሳአሊያን ካንቺ የሥራና የህይወት ተሞክሮ ምን ትመክሪያቸዋለሽ?
እንዲጎብዙ ነው ምነግራቸው። ብዙ ጊዜ ብዙ ፈተና ሊኖር ይችላል። ሴት ራሷን መቻል ግዴታ አለባት። ኮምፕሌን ማድረግ አይቻልም ነው ምላቸው። መበርታት ብቻ ነው የሚያስፈልጋቸው። ተስፋ አለመቁረጥ ነው። ሐቀኛ ሐቀኝነትን ይወዳል፣ ጥበብ ሰላምን ይወዳልና መስራት አለባቸው። ደሞ ጎበዞች ጎበዞች አለ። የሚገርምሽ ነገር ልጅ ወልደው አዝለው የሚመጡ ወደ ስብሰባ አለ እና እኔ ምላቸው ሁሉ ጊዜ ትዕግስት በትዕግስት ጥረት ነው ዋናው ነገር። ይህን ነው መከራቸው። እነሱም ጎበዞች ናቸው።
ከኛ ጋር ላደረገችው አጭር ቆይታ ደስታ ሀጎስን እናመሰግናለን።
ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ ሾርትዌቭ 2 ላይ በ15580 ኪሎ ሄርስ እንደዚሁም ደግሞ በ6080 ታገኙናላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ በመካከለኛ ሞገድ ደግሞ በ1431 ከምሽቱ 1 ሰዓት ጀምሮ እንገኛለን።
የ40ኛው የአሜሪካ ፕሬዝዳንት ሮናልድ ሬገን ባለቤት የቀድሞዋ ቀዳማይ እመቤትና የፊልም ተዋናይት ናንሲ ሬገን እሁድለት በተወለደች በ94 ዓመቷ ከዚህ ዓለም በሞት ተለይታለች። ጽዮን ግርማ አጠር ያለ ዘገባ አላት።
የቀድሞዋ ቀዳማይ እመቤትና የፊልም ተዋናይ የ40ኛው የአሜሪካ ፕሬዝዳንት ሮናልድ ሬገን ባለቤት ናንሲ ሬገን በተወለደች በ94 ዓመቷ ትናንት እሁድ በልብ ህመም ምክንያት ህይወቱ አልፏል። የቀድሞዋ የፊልም ተዋናይት ናንሲ ሬገን በ1952 ዓ.ም የ40ኛው የአሜሪካ ፕሬዝዳንት ከነበረው ሮናልድ ሬገን ጋር ትዳር ከመሰረተች በኋላ በፖለቲካ ህይወት ውስጥ ከፍተኛ አስተዋጽኦ እንዳበረከተች ይነገራል። ባለቤቷ እንደ አውሮፓውያን አቆጣጠር በ1967 ዓ.ም የካሊፎርኒያ ገዢ በነበረበትና ለሁለት ጊዜያቶች ባገለገለበት ወቅት ከጎኑ በመቆም እገዛ ታደርግለት እንደነበር ይጠቀሳል። ከዚያም እንደ አውሮፓውያን አቆጣጠር በ1981 እስከ 1989 ዓ.ም ለሁለት ጊዜ የአሜሪካ ፕሬዝዳንት ሆኖ ሲያገለግል ከጎኑ የቆመች ረዳት አጋሩ እንደነበረች ታሪክ ያስታውሳል። ናንሲ ሬገን እና ሮናልድ ሬገን በትዳር ወቅት የነበራቸው ፍቅር እጅግ በጣም የሚያስቀና በአሜሪካ ፕሬዝዳንቶች መካከል በፍቅር መሰረት ላይ ከተተከሉ ትዳሮች ተጠቃሹ እንደነበረ የተነገረ ነው። ጄምስ ቤከር በዋይት ሀውስ ውስጥ ቁልፍ ሰው ነበሩ፣ እንዲሁም የገንዘብ ሚኒስቴር በመሆን ሰርተዋል። ስለ ናንሲ ሬገን ሲናገሩም
In addition to the exceptionally beautiful love story that they enjoyed, she was his closest advisor, and in addition to that, she was his constant protector.
ከሚያምረው የፍቅር ታሪካቸው በተጨማሪ በጣም የቅርብ አማካሪው ነበረች፣ ቋሚ ጠባቂውና ተከላካዩም ነበረች። በእውነት እጅግ በጣም አስደናቂ የፖለቲካና የኮሚኒኬሽን ሰው ወይም የግንኙነቶች ጉዳዮች ሰው ነበረው።
ናንሲ በዋይት ሀውስ ቆይታቸው ለሮናልድ ሬገን የቆመች አጋዡና የፍቅር ጓደኛው እንደነበረች በወቅቱ የነበሩ እማኞች ቃላቸውን ሰጥተዋል። ናንሲ በካሊፎርኒያ ግዛት በሮናልድ ሬገን ፕሬዚዳንሻል ላይብረሪ ከባለቤቷ ጎን አስክሬኑን እንደሚያርፍ ታውቋል።
ኢትዮጵያዊቷ ዶክተር ማይገነት ሽፈራው ስራዋ አንቱ የሚያስብል ነው። ከወጣቶች ጋር በተለይ ከወጣት ሴቶች ጋር በመብትና በምጣኔ መሻሻል ዙሪያ ሰርታለች። በቅርቡ ዶክተር ማይገነት ተለይታናለች። ሄኖክ ሰማስጌር አብረዋት የሰሩ ሰዎችን አነጋግሯል።
ሰሪ ገነት ደረበ ይባላለሁ። የሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ውመን ክሩ የሚባለው ድርጅት ከዶክተር ማይገነት ጋር በኤግዜኪቲቭ ኮሚቴ ውስጥ ሆኜ ነው የምሰራው። ዶክተር ማይገነት ብዙ ስራ ሴቶችና ወጣቶችን በተመለከተ ሰርታለች። ለሀያ አምስት አመት ነው አብሬያት የሰራሁት። እና መጀመሪያ በጣም አጥብቃ እንትን የምትለው ስለ ሰላም፣ ሀገራችን ውስጥ ሰላም መኖር አለበት፣ ይሄን ደግሞ የሰላም ባህል ማስተማር ያለብን ለወጣቱ ነው፣ ተተኪው ትውልድ እነሱ ይሄን ምክንያቱም አሁን ባለንበት ጊዜ ብዙ ችግር ስላለ እነሱ ያን ባህል እንዳይይዙ ሰላምን አስተምረን በሰላም መንገድ እንዲጓዙ ነው። ሀገራችንን በህብረት በሰላም እንዲመሩልን እነሱ ላይ እነሱን ማነጽ አለብን ብላ በጣም ታምናለች። ተተኪው ወጣት ትውልድ ስለሆነ ይህን የሰላም ባህል ማውረስ እንዳለባት አጥብቃ ስለምታምን ሁሌ ወጣቶች ሊና ውስጥ ምሳሌ የምትፈልገው የህብረተሰብ እኩልነት እንዲኖር፣ መከባበር እንዲኖር፣ ሰብአዊ መብት መከበር እንዲኖር እና በተለይም ወጣት ሴቶች እንዲማሩ ከኋላ ቀር ባህሎች እንዲላቀቁ ከራስ አለመተማመንና ከጥገኝነት በመላቀቅ ራሳቸውን ነጻ አድርገው በሀገራቸው ማህበራዊ፣ ኢኮኖሚያዊና ፖለቲካል እንትን ውስጥ ቀጥተኛ ተሳትፎ እንዲኖራቸው በጣም ታበረታታለች።
እንግዲህ ዶክተር ማይገነት ጋር 25 አመት አብረን ሰራን ነው ያልሽን። ወይዘሮ ገነት እንዴት ነው የተገናኛችሁት? መጀመሪያ
በድርጅት ነው። የሴቶች የሰላምና የልማት ድርጅት የሚባል በ1991 የተመሰረተ ድርጅት ነበርና በዛ ነው እንተዋወቅም። በዛ ድርጅት ነው የተገናኘው። ከዛ በኋላ ግን በጣም በቅርበት አብረን እየሰራን ከድርጅት ስራም ወጥተን ወደ ጓደኝነት ወደ ቤተሰብነት የተዘዋወረ ሪሌሽንሽፕ ነው የመሰረትነው።
በድርጅቱ የምትሰሯቸው ስራዎች በተለይ በሴቶች በሀገር ውስጥም ሆነ በውጭ ሀገር ያሉት ምንድን ናቸው? አጠር አድርገሽ
በሀገር ውጭ በአረብ ሀገር ለምሳሌ ወጣት እህቶቻችን እንጀራ ፍለጋ ብለው የወጡ እና ሁላችንም እንደምናውቀው ብዙ ችግር የደረሰባቸው እህቶቻችንን እሱን እንትን ስንሰማ በጣም ያንገበግባት ነገር ነበረ። እና እርግጥ ድርጅታችን ትልቅ ድርጅት አይደለም ፋይናንሻሊ፣ ግን የአቅም በፈቀደ ብለን በጣም ኃይለኛ ጥረት በማድረጓ ቤይሩት ያሉና ሳውዲ ያሉ ተቆርቋሪ ወገን ኢትዮጵያውያኖችን በኮንታክት በማድረግ እነሱን አስተባብራ ተወሰኑ ጥቂትም ቢሆኑ ወጣት ሴቶች በአገር ቤት ተመልሶ እንደገና መልሶ መቋቋም የሚያደርግ ዝግጅት ተደርጎላቸው እዛ ባለ ኤንጂኦ እኛ ሳንቲሙን በመላክ እንዲረዱና እንደገና በእግራቸው እንዲቆሙ አትሊስት ለምሳሌነት እንዲሆን ብላ ነው እንጂ እሱ አባይን በጭልፋ መጨለፍ መሆኑን እንረዳለን። ግን አትሊስት እንሻለንላችሁ ለማለት መልእክት ለማለት ያንን አድርጋለች። እዚህም ሀገር ያሉ ወጣት ሴቶች ለምሳሌ የግራጁዌት ስኩል የሚሄዱ ሲኖሩ ኮንፈረንስ በተደረገ ቁጥር እነሱን በመጋበዝ እንዲሳተፉ ወረቀታቸውን እንዲያቀርቡ የሀገራቸውን ሁኔታ በተመለከተ ሌላ ስቴት ሆኖ እንኳን መምጣት ሲያቅታቸው ስኮላርሺፕ ገንዘብ እንትን አፈላልጋ መጥተው የሚያቀርቡበትን መንገድ ታመቻቻለች።
እንግዲህ በርካታ ነው ስራው። እኔም እንደው ከተመለከትኳቸው በጋዜጠኝነት ስራ በነበረን ትውውቅም ለመግለጽ ያህል ከወጣቶች ጋር ዶክተር ማይገነት የሚፈጥሩት ትብብር ነበረ። በተለይ በመካከለኛው ምስራቅ የሚደርሰውን የመብት ጥሰትና የመሳሰሉትን በተመለከተ ይሄ ኢንተራክቲቭ ማፕ የሚሉት በድረገጽ ውስጥ ያሉበትን ቦታ ስማቸውንና ማንነታቸውን በመዝገብ መዝግበው የሚያስቀሩ እንደዚህ አይነት ሶፍትዌሮች ላይ የሚሰሩ ወጣቶችንም አብረው በትብብር በመተባበር አብረው በመስራት በማመን የሚሰሩትንም ስራ ለመመልከት ችያለሁኝ።
አሁን እሱ የምትለው ወጣት በአንዱ ኮንፈረንስ ላይ ተጋብዞ ዋናው ፕሬዘንተር አንዱ ፕሬዘንተር ነበረ።
በጣም ነው የማመሰግነው።
በጣም አመሰግናለሁ። በጣም ሀገር ኩራት የሆነች ኢትዮጵያዊት ወገን ያጣ ነው። ለሁላችንም ከባድ ሀዘን ነው። ሆኖም ብዙ ወጣቶችን ስለመለመለች በእግሯ እንደሚተኩ ተስፋ በማድረግ በእሱ ደግሞ እንጽናናለን።
የምሽቱ የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን ላኩልን፣ ለአየር እናበቃለን። በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ሁልጊዜ አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አድራጋው፣
ሄኖክ ሰማእግዜር ነን። ጽዮን ግርማ ዝግጅታችንን ስትመራ ምሽታለች። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። We